ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት የጋቢና ቪኦኤ መሰናዶ ጀምሯል ኤደን ገረሞ መሰናዶውን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በአርቶቱ ካውንሳ ጀምሮ አብረናችሁን ቆያለን ዛሬ በሳምንት ውስጥ ከተደመጡና ተደግሞ ቢሰሙ ያነቃቃሉ ያልናቸው መሰናዶዎች ነው ይዘን ወደ እናንተ የመጣነው እናንተም አብራችሁን ቆዩ ዘንድ በአክብሮት እንጋብዛለን
ዩናይትድ ስቴትስ ውስጥ ከ10 ሚሊዮን በላይ ሰነድ አልባ ስደተኞች እንደሚኖሩ የቅርብ አመታት መዛግብት ያሳያሉ። እነዚህ ስደተኞች በሀገሪቱ መደበኛ አስተዳደር ዕውቅና ስለሌላቸው መሰረታዊ አገልግሎቶችን አለማግኘትን ጨምሮ ለበርካታ ስነልቦናዊና ምጣኔ ሀብታዊ ተግዳሮቶች ሲጋለጡ ይታያሉ። ዩናይትድ ስቴትስን የተስፋ ምድራቸው አድርገው ከሚኖሩ ኢትዮጵያውያን ስደተኞች መካከልም ጥቂት የማይባሉት ከሰነድ አልባነት በሚመነጩ ችግሮች መፈተናቸው አልቀረም። በዚህ ዙሪያ የተሰናዳው ዘገባ ሀብታም ስዩም እንደሚከተል ያቀርበዋል።
በሜሪላንድ ግዛት ውስጥ ነዋሪ ሆነችው ጽዮን ህጋዊ የመኖሪያና ስራ ሰነድ ሳይኖራቸው ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያን ስደተኞችን ህይወት በቅርብ ታውቃለች። ከአመታት በፊት እሷም በዚህ ህይወት ምዕራፍ አልፋበታለችና
12 13 ሰዓት እንሰራ ይችላል። ምክንያቱም ያሰውጥ አካል አማራጭ የለም። የት ሄደ ተሰራል? አንተን የሚቀይራል። የሆነ ሰው እንደዚህ አይነት ኮንዲሽን ላይ ኤክስፖዝ ከተደረገ በኋላ ከስድስት ወር በኋላ ስታገኘው ሌላ ሰው ሆኖ ነው የምታገኘው። ኮምፕሊት ይቀየራል።
ስደተኞችን በሚመለከቱ ማህበራዊ አገልግሎቶች ውስጥ የቆዩት አቶ ግርማ ከበደ በበኩላቸው እኒህ ወገኖች ለከፋ እጣ ሲዳረጉ በተደጋጋሚ ተመልክተዋል።
እኔ አንድ ማቆ ሰው እዚህ ሀገር መጥቶ ገና የጥገኝነት ጥያቄው ስላላለቀለት ህክምና ማግኘት አልቻለም፣ ኢንሹራንስ ማግኘት አልቻለም እና ህይወቱ አልፏል።
ዩናይትድ ስቴትስ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያና ስራ ሰነድ የሌላቸው ስደተኞች የሚኖሩባት ሀገር ናት። እነዚህ ስደተኞች የሀገሪቱ መደበኛ አስተዳደር ስለማያውቃቸው ኑሯቸውን የሚገፉበት ኢመደበኛ አኗኗር ይመሰርታሉ። ይህ ኑሮ ታዲያ በዘርፈ ብዙ ፈተናዎች የታጠረ ነው።
ተመዘገቡ ስደተኞች መባላቸው ራሱ በላያቸው ላይ ተቀምጦ ፍርሃትን ይዘራባቸዋል። ያ ፍርሃት ደግሞ ከብዙ ነገር ያቀባቸዋል።
የሰማችኋቸው ዶክተር እልልታ ረጋሳ ነው። ዶክተር እልልታ በተለይ ኢትዮጵያውያንና ኤርትራውያን ስደተኞች በጤና በትምህርትና ሁለንተናዊ ቤተሰብ ግንባታ ረገድ ማወቅ የሚገባቸውን መረጃዎች የሚያጋራው ተያያዥ አገልግሎቶችንም የሚሰጠው አኳኩሉ ፋሚሊ የተሰኘ ተቋም መስራች ናቸው። የመኖሪያና ስራ ሰነድ አልባ ስደተኞችን ተግዳሮቶች ማስረዳት ይቀጥላሉ።
ማህበራዊ ጥቅማጥቅሞች፣ የገንዘብ ድጎማ፣ የምግብ የጤና እንክብካቤ እንዳያገኙ ያደርጋቸዋል። ምክንያቱም አንድ አክመንት ላይ አልተመዘገብኩም፣ ህገወጥ ነኝ፣ የዚህ ሀገር መንግስትና አስተዳደር አያቀኝም፣ ስለዚህ በማንኛውም ሰዓት ሊያስወጡኝ ይችላሉ በሚል ፍራቻ ተደብቀው ይኖሩ አሉ። ይሄ ደግሞ ስራ ከመስራት ያግዳቸዋል። በቋሚነት ስራ አግኝተው ግብር እየከፈሉ ከሚያገኙት ጥቅማጥቅም ያግዳቸዋል። ያ ደግሞ ለእድገታቸው ትልቅ ማነቆ ነው። ከሚያገኙት የጤና እንክብካቤ ያግዳቸዋል። ሌላው ደግሞ የሚያግዳቸው አንዱ ትምህርት እንዳይማሩ ሙያ ነክ ስልጠና እንዳያገኙ አጭርም ሆነ ረዥም ትምህርት ኮሌጅ ትምህርትን ዩኒቨርሲቲ ትምህርትን ጨምሮ እንዳያገኙ አደርጋቸዋል። ይሄ አንዳክመንትድ የመሆናቸው ውጤት ነው።
ለመሆኑ በሀገሬው አጠራር አንዳክመንትድ ኢሚግራንትስ ወይንም ሰነድ አልባ ስደተኞች የሚለው ቃል የሚገልጸው እነማንን ነው? የተባበሩት መንግስታት ድርጅትን ጨምሮ በዓለም አቀፍና አህጉራዊ ተቋማት ውስጥ ስደተኞችን በሚመለከቱ መርሃ ግብሮች ውስጥ ያገለገሉት በአሁኑ ሰዓት በሜሪላንድ ግዛት የሞንጎመሪ ትምህርት ቤቶች አስተዳደር ውስጥ በአማካሪነት የሚያገለግሉት አቶ ግርማ ከበደ ለትርጉሙ ያግዙናል።
ብዙ ጊዜ በተለምዶ ከላቲን አሜሪካ የሚመጡት ናቸው። ድንበር አቋርጠው የስራ ፍቃድ የሌላቸው ሶሻል ሴኩሪቲ ነበር የሌላቸው ግሪን ካርድ እንደዚህ የሌላቸው ማለት ነው። በብዛት ከላቲን አሜሪካ ይመጣሉ ስንል በዛ በኩልም የተለያዩ አፍሪካውያን አሁን በቅርቡ እንደውም ቻይናዎች አሉ፣ ኢትዮጵያኖችም በተወሰነ ደረጃ አሉ። አሜሪካን ሀገር ራሱ በብዛት ረጅም ጊዜ የኖሩ አንዳንድ ሰዎች በህጋዊ መንገድ ገብተው እዚህ ሀገር ለመቆየት የተፈቀደላቸው የቪዛ ጊዜ አሳልፎ ፓስፖርታቸውም ኤክስፓየር አድርጎባቸው ምንም አይ ዶክመንት የሌላቸው ሰዎች እነሱም በተወሰነ ደረጃ እንግዲህ አንድ ዶክመንት ሊባሉ ይችላሉ።
እኒሁ ግሮች ምንም እንኳን ሀገሪቱ በዋነኝነት የምጠይቃቸውን ሰነዶች ባለማቅረባቸው ከብዙ አገልግሎቶች ቢገለሉም ድጋፍ እንዲሁም ወደ ህጋዊ የስደተኞች አገልግሎት የሚሸጋገሩበት ሂደት ግን ጨርሶ ዞኑ የተዘጋ እንዳልሆነ አቶ ግርማ ያክላሉ።
አሁን አንድ ሰው እዚህ ሀገር ቢቸገርና ኢንተርናሽናልስ እንኳን ባይኖረው ከምንና የሚያገኝባቸው ቦታዎች አሉ። ስለዚህ የኢንሹራንስ እንደዚህ ዜግነትና የማይጠይቅባቸው የተለያዩ ሴንተሮች አሉ። በብዛት ላይ ነው ይችላል፣ ግን አሁን ሜሪላንድ ዩኒቨርሲቲ፣ ካቶሊክ ቻርቲስ እንደዚህ ይሰጣሉ። ለጥርስም እንኳን ቢሆን በነፃ ደግሞ የህግ አገልግሎት የሚያገኝባቸው ማዕከሎች አሉ። ጥገኝነት ለመጠየቅም ሊሆን ይችላል። ድርጅቶች ሴንተሮች አሉ። በነፃ ምግብ የሚያገኝባቸው ቦታዎችም አሉ። እንዲያውም ይባስሎ ደግሞ ቤት ምንም ባያገኙ እንኳን ስራ እየሰሩ ማደር የሚችሉባቸው ቦታዎች አሉ። እኔ ክፍ የሰራሁበት የካቶሊክ ቻርቲስ ወርክ ፎር ቤድ የሚባል ፕሮግራም ነበር። አሁንም ይኖራቸዋል ብዬ አስባለሁ።
በመግቢያችን ላይ ሀሳቧን ወደ አጋራችን ጽዮን እንመለስ። ጽዮን ከአመታት ሂደት በኋላ በዩናይትድ ስቴትስ ለመኖርና ለመስራት የሚያበቃትን ህጋዊ ሰነድ አግኝታለች። በሷም ሆነ በሌሎች ትውልደ ኢትዮጵያውያን ህይወት ውስጥ የገጠሙ ክስተቶችን ለአብነት የምታነሳው ጽዮን በአንድም ሆነ በሌላ ምክንያት ለሰነድ አልባ ስደተኝነት የሚጋለጡ ትውልደ ኢትዮጵያውያን ቢኖሩ ሊያስቡባቸው ስለሚገቡ ጉዳዮች ቀጣዩን ትመክራለች።
በመጀመሪያ አገርህን ጥለህ ስትወጣ ምንም አይነት ነገር ሊያጋጥም ይችላል። ብዙ ነገር አንተ ባሰብከው መንገድ ላይሄድ ይችላል። በጣም ኢሞሽናሊ ሬዲ ሆንክ ሰው መሆን አለበት። እግዚአብሔርም ከሆነ አላም ወራቨር ይዘኸው መምጣት አለበት በውስጥ በጣም ብዙ ነገር ሊያጋጥም ስለሚችል ማለት ነው። ከዛ ደግሞ ሲቀጥል ኢንፎርሜሽን ሰው ጠይቅ፣ አንብብ። ሀበሻን ኮሚኒቲ አለ። በጣም የኛ ሰው ሊረዳህ ዝግጁ ነው። ሰው ካገኘ ይረዳሃል፣ ኢንፎርሜሽን ይሰጣሃል። አንድ ዶክመንትን ላለመሆን መጣር ነው። በትምህርት ቤት ከመጣ እንዴት ነው የሆነ አይነት ዶክመንቴሽን ይዤ ሊገሊ መቆየት የምችለው የሚለውን ነገር በተጫለ መጠን በደንብ ኢንፎርሜሽን ሰብስቦ አሄድ ኦፍ ታይም ፕላን ይዞ መምጣት ጥሩ ነው።
ለስደተኞች ህይወት አጋዥ ምክሮችን የሚያቀብለው አካክሉ ፋሚሊ መስራች ዶክተር እልልታ ረጋሳ በበኩላቸው ቀጣዩን ያክላሉ።
ወደዚህ ሀገር ሲመጡ እነዚህ ያልተመዘገቡ ስደተኞች በየትኛውም መልኩ ይምጡ፣ ሲመጡም በቂ መረጃ ይዞ መምጣት አለባቸው። አሜሪካ ወርቅ በወርቅ ሆና ሰማዩ ምድሩ በገንዘብ ተነጥፎ የሚጠበቅበት ሀገር አይደለም። እንደዛ አይደለችም። ብዙ ልፋት ያለው አለ፣ ብዙ ስራ አለ። ግን ስኬት የሚገኝባት ሀገር ናት። ግን ዝግጅት ሳያደርጉ ሲመጡ የጤና ቀውስ ይገጥማቸዋል። እዚህ የሚያዩት የተለየ ነው። በወሬ መስማት አንድ ነገር ነው። በተጨባጭ ሁኔታ ደግሞ በቂ መረጃ ማግኘት አለባቸው ብዬ አስባለሁ። ለምን እዚህ ሲመጡ ለሚመጣባቸው ፈተና ሁሉ ከገንዘብ ማጣት፣ ከጤና መጓደል፣ በህጋዊ መልክ አለመኖር ካለ ሁሉ ጋር አእምሯቸውን አዘጋጅተው አካላቸውን ያላቸውን ሁኔታ አዘጋጅተው ስለመጡ ይሄ ዝግጅት ያስፈልጋቸዋል ብዬ አምናለሁ። እዚህም ከመጡ በኋላ በአላማ ቢመጡ መልካም ነው ብዬ አምናለሁ። በሁለተኛ ደረጃ ልናየው የሚገባው ደግሞ እኛ እዚህ ሀገር የምንኖር ስራ እየሰራን ተደላድለን የምንኖር ኢትዮጵያውያን፣ ኤርትራውያን ስደተኞችን ልንቀበል ስደተኞችን የተሳካ ኑሮ እንዲኖሩ መንገድ ልናሳያቸው ይገባል ብዬ አስባለሁ። ይሄ እንደ ህብረተሰብ ከኛ የሚጠበቅ ነው።
የፒው ጥናት ማዕከል በ2021 የአውሮፓውያኑ ዓመት ይፋ ያደረገው አንድ ጥናት እንዳመላከተው ዩናይትድ ስቴትስ ውስጥ 10.5 ሚሊዮን ገድማ በሀገሪቱ ለመኖር ህጋዊ ፍቃድ የሌላቸው ህዝቦች ይኖራሉ። በማዕከሉ ትንተና መሰረት ይሄ ቁጥር የሰነድ አልባ ወይንም ያልተመዘገቡ ስደተኞች ቁጥር ከቀዳሚ ዓመታት ጋር ሲነጻጸር በ14% እየቀነሰ መምጣቱን ጠቋሚ ነው። በአንጻሩ ተመዝግበው ወደ ህጋዊ ስደተኝነት ስርዓት የገቡ ሰዎች ቁጥር በ49% አሻቅቧል። ባልተመዘገቡ ስደተኞች ህይወት ውስጥ ያለፉትም ሆነ ከስደተኞች ጋር በሚገናኙ ተቋማት ውስጥ የሚሰሩት አስተያየት ሰጪዎቻችን የሰነድ አልባ ስደተኞች ግብ ወደ ህጋዊ መንገድ የሚገቡበትን አማራጭ ማሰስ ሊሆን እንደሚገባ አጽንኦት ሰጥተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ባለፉት 5 ዓመታት የኢትዮጵያ መገናኛ ብዙሃን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ መገናኛ ብዙሃን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሃን በኢትዮጵያ የሚል ጥናት በቅርቡ ይፋ ሆኗል። ጥናቱ በኖርዌይ ኦስሎ ሜት ዩኒቨርሲቲ የተግባቦት መምህራን በሆኑት በተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ተሬ ሸዳለ የተዘጋጀ ነው። ሁለቱ ምሁራንም ከዚህ ቀደም ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ያቀረቡ ናቸው። እንግዲህ ከሁለቱ አንደኛቸው አነጋግሬ ያሰናዳው ዘገባ ይቀጥላል።
ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 አመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል። በኖርዌይ ኦስሎ ሜት ዩኒቨርሲቲ ተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማዮና ይስራ ባልደረባቸው ፕሮፌሰር ቴሬሽዳል የተዘጋጀ ጥናት ነው። ተባባሪ ፕሮፌሰር ሙላቱ አለማዮ
የመንግስት በእምነት ውስጥ በሃይማኖቶች ውስጥ ለጣልቃ ይመግባት ፍላጎት ስታዩ እዚህ ምዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምታያቸው መንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየተቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ወይ አገንስት አድረማውን በዚህ አባባሉ ግን ምንድነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በአገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ክፍፍል ትልቅ ኮንትሮቨርሲ ነበር። ለሁለት ዓመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ነው። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየታየ ሄደ ማለት ነው። ኤሌክስ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ አልቃ መግባት ነበረበት ወይ? የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኛዎቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና የዛ ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ነው። ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ይተናል። በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መሳርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል። አየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆኑን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግ ሚዲያ ነው። ዘን እምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨመርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚባሉ ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ምን ለማለት ፈልጌ ነው? የሚዘግቧቸው ጉዳዮችን ይሄን ዘግብ ይሄን አትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ ፖለቲካል ፓርቲው፣ መንግስት እንደዚህ ደግሞ በቀጥታም በተዘዋዋሪ መንገድም ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሃን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት፣ የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይንም አጌንስት ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርጠዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ነው። መሀል ላይ የትናገኝ የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን እንድን መገናኛ ሚዛን ብቻ በመከታተል የሚያገኘው ሚዛናዊ መረጃ ያለ ማለት ነው። በጣም ፖላራይዝድ የሆነ ነገር ነው ብናል።
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሃንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁሞ በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚህኛው እምነት ብቻም ነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው የፖለቲካ አስተምሮት ማይቀርታ የእምነት አስተምሮቶቻቸው የጥላቻን ግር ነው ወይንም አንደኛውን እምነት አንደኛውን ብሔር አንደኛውን ፖለቲካ የሚያነሳ ወይንም የሚጥል እየሆኑ መጥቶ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሃን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭት ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ።
ጋዜጠኛው እንደማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንፃር የስ መብት ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። ሶ እዛ ጋር ያ ህዝብ የሚፈልገውን አንተ ነገር አለባብስ ነው ወይ ያለበት ማለት ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ ወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ ወጣበት ዋናው ምክንያት ቴንሽኑ ነው።
በኖርዌይ ኦስሎ ሜት ዩኒቨርሲቲ ተግባቦት መምህር የሆኑት ተባባሪ ፕሮፌሰር ሙላቱ አለማየሁና የስራ ባልደረባቸው ፕሮፌሰር ቴሬሽ ዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሃን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጣል የሚለውን ህግ እንዲያከብሩ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ዘ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው። በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚክቲቭ ቦዲዎች ወይንም አጠቃላይ ሊደርሽፕ ማለት እንችላለን። ሶ የነሱ ይሁንታ ወይንም የነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። ሶ መንግስት በመገናኛ ብዙሃን ላይ የሚያሳድረው ተጽዕኖ እስካላቆመ ድረስ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ የመንግስት ደግሞ መገናኛ በጣም ነጻ ሆኖ እንዲዘግብ እስካላደረገ ድረስ ምን ይሆናል መሰለሽ? ጡዘቱ እየከበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የሚጀምረው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱን እንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም ባህል ነው። የዛን ጊዜ አመቱ እንዴት አደረሳችሁ የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ የተነሳን መጽሐፍ ቅዱስን ቃልም ወይንም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትን ሚናና የሃይማኖትን እንትን በደንብ ለይቶ ያለማወቅ ነው። ቅድምም ብዬሻለሁ የዚህ ሴኩላሪዝምን ሮንግሊ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብያልኩሽ መገናኛ ብዙሃን ውስጥ ብቻ አይደለም ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሃን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደማንኛውም ዘገባ ማየት እንዳለባቸው የሚያሳስቡ ተባባሪ ፕሮፌሰር ሙላቱ አለማየሁ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሃንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ከረሞር ማብቂያ ላይ የሐማስ ታጣቂዎች ያደረሱትን ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ያስከተለው ፍዳ በደቡብ እስራኤል ለሚኖሩ ኤርትራውያን ስደተኞች አላበቃም። በጋዛ የሚካሄደው ጦርነት የሚያበቃበት ጊዜ ምልክት ባልታየበት ሁኔታም ለሁለተኛ ጊዜ ተፈናቀሉ ስደተኞች ያለ ነዋሪነት መታወቂያና የእርዳታ አቅርቦት ህይወታቸውን እንደ አዲስ ለመጀመር ጥረት እያደረጉ ይገኛሉ። የአሜሪካ ድምጽ ሴሊያ ሜንዶዛ ከደቡብ እስራኤል ያደረሰችውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርባለች።
ከወልደ ሃይማኖት የትውልድ ሀገሩን ኤርትራን ሸሽቶ ወደ እስራኤል የተሰደደው እንደ አውሮፓውያን አቆጣጠር በ2010 ነበር። ሆኖም አሁን የሚኖርበት አሽከሎን ከተማ የሐማስ ታጣቂዎች ከጋዛ የሚተኩሷቸው ሮኬቶች ከሚዘንቡበት ከተሞች መካከል አንዱ በመሆኑ በጥቅምት ወር እንደገና ከመኖሪያው ተፈናቅሏል። ሮኬቱ በተተኮሰበት ወቅት ቤቱ እንደነበር የሚገልጸው ተኬ በወቅቱ በሰውነቱ ላይ ቀለል ያለ ጉዳት እንደደረሰበትም ይናገራል።
ቤት ውስጥ ነበርኩ እዚህ ጋር እናም ሁሉም ቦታ ትንሽ ተጎድቻለሁ።
ተኬ የደረሰበት ጉዳት ከፍተኛ ባለመሆኑ ራሱን እንደድለኛ አርጎ ይቆጥራል። ከባለቤቱና ከልጆቹ ጋር በቅርብ በሚገኝ መጠለያ ውስጥ ይኖር የነበረ ሲሆን አሁን ግን ሁሉም ነገር ተቀያይሯል ይላል።
ማን ይማርሽ አንይ ማርገሽ ነው ከሸሊ አደርሽፈኒ
አንድ ለነገርሽ የምችለው ነገር በጣም ከባድ ነው። ከውስጥ የመነጨ ፍርሃት በሙሉ ሰውነቴ ውስጥ ይስማኛል። ወደ ሥራ መሄድ አልፈልግም። አንድ ቀን ሰራለሁ አንድ ቀን አልሰራም። ፍርሃት ብቻ ነው የሚስማኝ። ሐኪም ጋር መሄድ ፈልጋለሁ። ነገር ግን የጤና መድህን አስተምህልኝም።
የተባበሩት መንግስታት የስደተኞች መርጃ ድርጅት መረጃ እንደሚያሳየው እስራኤል ውስጥ ከ30,000 በላይ አፍሪካውያን ስደተኞች ይኖራሉ። ሐማስ ጥቅምት 7 ያደረሰው ጥቃትና እሱን ተከትሎ የተቀሰቀሰው ጦርነት ግን ከ1200 በላይ የሚሆኑትን ከመኖሪያ ቤታቸው አፈናቅሏቸዋል። ሞኒም ሃሮን ሂያስ የተሰኘ ለጥገኝነት ጠያቂዎችና ለስደተኞች አገልግሎት የሚሰጥ ድርጅት ውስጥ የመብት ተቀንቃኝ ባለሙያ ናቸው።
This has been a real re-traumatizing incident. Not only that
ሁኔታው አስፈቃቂ ክስተት ነበር። ያ ብቻ ሳይሆን አንዳንድ የስደተኞች ቤተሰቦች ተገድለዋል። በጥቅም 7ቱ ጥቃት የተገደሉ 2 ኤርትራውያን ስደተኞች አሉ። አንድ ከዳርፉር የመጣ ስደተኛ ደግሞ አሽድዶ ውስጥ ተገድለዋል። ስለዚህ ይሄ ለነሱ በጣም አስቸጋሪ ሁኔታ ነው።
ይህ በተለይ ከኤርትራ ተሰዶ ለመጣው እንደ ተክ የማነ ላሉ ወላጆች ትክክለኛ ሁኔታውን የሚገልጽ ነው።
ማማሽ ከሸይ ማማሻኒ አይቲ አኒ ጋዳልት በሚልኻማ
ለኔ በጣም ከባድ ሁኔታ ነው። ያደኩት ጦርነት ውስጥ በነበረ ሀገር በጦርነት መካከል ነው። ከዚያ በተሻለ ሁኔታ ወደ ተደራጀ ሀገር መጣው። ቢያንስ እንደዛ ብዬ ነበር ያሰብኩት። ስለዚህ ለምን ይሄንን ጦርነት እንደማልፈልገው ይገባሻል። ልክ ምንም ነገር እንዳልቀየርኩ ነው የሚሰማኝ። ልጆቼ በተመሳሳይ ሁኔታ ጦርነት ውስጥ እንዲያድጉ አልፈልግም።
ተኬ እንደሚለው አሁን ስደተኞቹ መንግስት ለእስራኤላውያን የሚሰጠውን አይነት መደበኛ እርዳታ ያገኙም። እንዳብዛኞቹ ስደተኞችም የእስራኤል የመኖሪያ ፈቃድ ወይም መታወቂያ የለውም። ይህ በስደተኞቹ ላይ የደቀነውን ተጨማሪ ፈተና ሃሮን ያስረዳሉ።
The evacuation system in Israel unfortunately is related
አለመታደሉ ነው። ተፈናቃዮችን ወደ ሌላ ቦታ የማዛወሩ ሂደት ከእስራኤል ህጋዊ መታወቂያ ጋር የተያያዘ ነው። ነገር ግን አብዛኞቹ ስደተኞች ይህ አይነት መታወቂያ የላቸው። ስለዚህ መንግስት በእነዚህ አካባቢዎች የሚኖሩ ሰዎችን ወደ ሌላ ቦታ በማዛወር የሚሰጠውን እርዳታ ማግኘት አይችሉም።
የአሜሪካ ድምጽ በዚህ ጉዳይ ዙሪያ ከእስራኤል መንግስት ባለስልጣናት ማብራሪያ ለማግኘት ላቀረበው ጥያቄ ምላሽ አላገኘም። እስራኤል እንደ ሀገር ሆና የተመሰረተችው በአናነት ለአይሁድ ህዝብ መኖሪያ እንዲሆን ሲሆን እጅግ በጣም የተወሰነ ቁጥር ያላቸው የአይሁድ ዝርያ የሌላቸው እስራኤላዊ ጥገኝነት ጠያቂዎችንም ይቀበላል። ሌሎቹን ግን በህገወጥ መንገድ ሀገሪቱ ውስጥ እንደሚኖሩ የኢኮኖሚ ስደተኞች ይመለከታቸዋል። በዚህ ምክንያት መንግስት ስደተኞቹ እንደ ህክምናና መኖሪያ ቤት የመሳሰሉ ለህዝብ የሚሰጡ ጥቅማ ጥቅሞችን ለማግኘት የሚያስችላቸው የመኖሪያ መታወቂያ አይሰጣቸውም። ይህ እንደ ከኤርትራ የመጣው መንግስታብ ገብረ ህይወት ላሉ ስደተኞች እየኖሩ ግን መኖራቸው አለመታየት ማለት ነው።
ለሎኪ ባሉ معناك من المدينه زكوي نحن ارجعنا عشان نحن بمعنى כמו زي سمارت تيمبو
ከመንግስ ምንም አይነት እርዳታ አይሰጠንም። ይሄ ጎዳል እንደ ተራ ጨርቅ የተጣለ አይነት ሆኖ ይስማኛል።
መንግስት አብ እብራይስጥ ለሚናገሩትና እስራኤላውያን እንደሆኑ ስለሚስማቸው በእስራኤል የጦር ኃይሎች ውስጥ የማገልገል ህልም ላላቸው ልጆቹ የወደፊት ዕጣ ፈንታ ይጨነቃል።
مسخيك ايش لي اربع لادين ايش لي بني 10 بن 8 امروا لي نحن نيه بغولاني نحن نيه بني صنخانيم
አራት ልጆች አሉኝ። የ10 እና የ8 አመት ልጆች ብርጋዴር ለመሆን እንደሚፈልጉ ነግረውኛል። ያየሩ ለዶታደሮች መሆን ይፈልጋሉ። ለእስራኤል መዋጋት ይፈልጋሉ። ነገር ግን እስራኤላዊ ያለመሆናቸው አያውቁም።
እነዚህ ወላጆች ከአራት ወራት በኋላ ወደዚህ ልጆቻቸው የሚያቆት ብቻኛ መኖሪያ ስፍራ ተመልሰው መምጣት በመቻላቸው አመስጋኞች ናቸው። በሲሊያ ሜንዶዛ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
አድማጮቻችን አባችሁን ስለሆናችሁ አብዝተን እናመሰግናለን። የሁድ ምሽት መሰናዷችን እዚህ ላይ ተጠናቋል። በነገው ምሽት በመደበኛ የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። አስተያየት ወይም ጥያቄ ቢኖራችሁ በፌስቡክ ገጻችን ቪያምሃሪክ ላይ ለጋቢና ቪ ያላችሁ አድርሱን። ኤደን ገረመው መሰናዷውን በመምራት ኤልያስ አስማረ በቀነብሩ ጽዮን ግርማ በአርቲዮቱ ከመላው አሜሪካ ድምጽ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። ሰላም ጤና ይስጥልን። መልካም የሁድ ምሽት።